ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ ዕለታዊ መሰናዶ ጀምሯል። ጥንቅሮቻችንን አስተዋውቃችሁ ከ50 ዓመታት በኋላ የሰው ልጅን ጨረቃ ላይ ለመላክ የጀመረውን እቅድ በአንድ ዓመት ማሸጋሸጉን ናሳ አስታውቋል። በሌላ ርዕስ ደግሞ
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው።
የቤት ውስጥ ጥቃት ሰለባ ወይዘሮ ሚልድሪድ መሐመድ የምሽቱ እንግዳችን ናቸው። ሌሎች ዘገባዎችም አሉ። ኤደን ገረመው የምሽቱን መሰናዶ በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ እንቆያለን። እናንተም አብራችሁን አምሹ። አመታት በፊት ጆን አለን መሐመድ የተባለ አለሞ ተኳሽ በዋሽንግተን ዲሲና አካባቢ የሚኖሩ 10 ሰዎችን አነጣጥሮ በመተኮስ 3 ሰዎችን ደግሞ ክፉኛ በማቅሰል ተከስቶ ነበር። ለ23 ቀናት የቆየው ጥቃቱ ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዶ ነበር። ለ12 አመታት አብራው በትዳር የቆየችው ባለቤቱ ሚልድሪድ መሐመድ ደግሞ ከባሏ ስሜታዊና አእምሯዊ ጥቃት ጋራ ከዚያ በላይ አብራት መኖሩን ትናገራለች። ስምኝሽ የቆየ አነጋግራታለች።
ዋሽንግተን ዲሲ ውስጥ አለሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
ሚልድሪድ መሐመድ እባላለሁ። አብዛኛው ሰው የዲሲ አለሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። 12 ዓመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አለሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ፣ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም ማቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣም አደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
ታዲያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ።
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
ልጆቼ በዛን ጊዜ የ7 የ8ና የ10 ዓመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቅዳሜና እሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ከአሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት ዓመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
ፖሊስ
መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው፣ የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነው እና ያንን እንዴት አለፍሽው?
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰብ ማቆም ነበረብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ፣ እንደገና ደስተኛ እንደሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ድረስ ሲፈትሹ፣ በሆነው ነገር አልቅሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር መቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
አሁን ደግሞ እስኪ ስለ ህግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከነዚህ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጅ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺ ምኮ ጥፋት አለብሽ፣ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረግኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባሌ እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አየሽ
ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴስ ከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር። ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሙ ተኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ።
ሚልድሬድ መሐመድ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
ናሳ የሰው ልጅን ወደ ጨረቃ ለመላክ አርቲሚስ በተሰኘ 3 ደረጃዎች የተከፈለ መርሃ ግብር ነድፎ እየሰራ ነው። በምሽቱ ታዲያ በዚህ ጉዳይ ማብራሪያ የሰጡን ዘንድ ዶክተር ጥላይ ታደሰ በናሳ ጆንሰን ማዕከል የአስትሮፊዚክስ ሳይንቲስት የህዋና አየር ሁኔታ የፀሐይ ተመራማሪ የሆኑትን የአፋን ኦሮሞ ክፍል ባልደረባ በፈቃዱ ሞረዳ ጋብዟቸዋል።
አስትሮቦቲክ የተሰኘ አንድ የግል ኩባንያ ፐርግሬን ዋን የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበረ። እንግዲህ ይቺ ፐርግሬን ላንደር የጨረቃ ላይ የምታርፍ ላንደር ቮልካን በተባለ በዩኤልኤ ወይም ደግሞ ዩናይትድ አይላንድስ ሮኬት አማካኝነት ከፍሎሪዳ ተነስቶ ከጥቂት ሰዓታት በኋላ እቺ ሳተላይት ምን ትሆናለች? ችግር ይገጥማታል። ችግሩም እንግዲህ በሁለቱ ታንከሮች ወይም ደግሞ ሁለቱ ታንከርስ አሉ። እነኚህ ታንከሮች ነዳጅ የያዙ ናቸው። አንዱ ኦክሲዳይዘርስ ነው ማቀጣጠያ። ባልታወቀ ምክንያት ጋዙ ሊክ ያደርጋል፣ መውጣት ይጀምራል፣ ከሰው መውጣት ይጀምራል። ያ በሚገባው ፕሮፖርሽን ወይም ደግሞ ማስወንጨፍ ሰዓት በትክክል ሳተላይቷ ወደ ተፈለገው ኦሪንቴሽን አልመለሳትም። ያ ኦሪንቴሽን ማለት ወደ ጨረቃ ሶላር ፓነል ስላለው ያ ሶላር የፀሐይ የሚቀበል ፓነል ወደ ፀሐይ ፊቱን ፌስ መዞር ነበረበት እና ያ አልተሳካም። ስለዚህ ማስወንጨፊያ ወይም ደግሞ የኃይል መስጫው እንትን ስላልነበረ የግድ የጨረቃ ኦርቢት ላይ ከደረሰች በኋላ ወደ ምድር ተመልሳለች። በሚቀጥለው ጉልበት ስለሌላት ምንድን ነው የተደረገው? እዚሁ የምድር አካባቢ አየር ውስጥ በመገባች ሰዓት በፓስፊክ በፊጂ አይላንድ አካባቢ መሰለኝ እና እዛ እንድትቀጣጠል በአየር ላይ ተደርጓል።
አሁንም ሌላ ድርጅት ደግሞ በሚቀጥለው 15 ቀን ከሂውስተን አካባቢ ሌላ ሮኬት እንደሚያስወነጭ መረጃዎች አሉ። ይሄኛው የሚሄደው ሮኬት የተለየ ተልእኮ አለው ወይስ የፊተኛው ሮኬት አይነት ስራ?
ይሄም እንግዲህ የዛው አላማ አንዱ አካል ነው። ኢንቱቲቭ ማሽንስ የሚባል አለ። ይሄ ዩስተን የሚገኝ ዩስተን ቤዝ ያደረገ የግል ካምፓኒ ነው። እነሱም ደግሞ ኖቫሲ የሚባል ላንደር ነው ጨረቃ ላይ ሊያሳርፉ የፈለጉት። ይሄኛው አሁን የሚላከው ፋልከን ናይን ነው። የፋልከን ናይን እንግዲህ ስፔስ ኤክስ የሰራ ሮኬት ነው። የሮኬት ብዙ ልምድ አለው። ብዙ እንትኖችን ኢንተርናሽናል ስፔስ ስቴሽን የሚደርሱ ካርጎዎችን፣ ሳተላይቶችን የመላክ አቅም ያለው ነው። የተመሰከረለን ነው። እንትንም ኦልሬዲ አግኝቷል። በናሳ እውቅናም አግኝቷል ፋልኮን እና ይሄኛው 32 ደቂቃ ነው የፈጅበት። ፋልከን ተሸክሞት ይሄዳል። ከዛ ፋልከን ከሱ ይለያል። 5 ቀን ይፈጅበታል ጨረቃንም ለመድረስ። እንግዲህ በ2024 በፌብሩዋሪ ያው የሚቀጥለው ወር ላይ ነው ወደ ጨረቃ ይላካል ተብሎ ሊያርፍ ይችላል ተብሎ የታቀደው። እሱም እንግዲህ 5 የናሳ መሳሪያዎችን ይይዛል። ከነኛ ውስጥም እንግዲህ ሮቨርስ አሉ። የመጀመሪያውም ሮቨሮች አንድ ትንሽ ሮቨር አለችው፣ አይሪስ የተባለ ሮቨር። እቺ በጣም በእጅ ልትያዝ የምችል ሮቨር ነው። መኪና ጎማ ያለው መኪና ነው የሚሄድ። ከላንደሯ ስታርፍ ከላንደሯ ርቆ የሆነ ቦታ ሊሄድ የሚችል እና እንግዲህ ኢንቱቲቭም ይሄንን ተመሳሳይ ነው እሱም የሚያደርገው።
ባለፈው ዓመት ስንነጋገር ናሳ ወደ ጨረቃ ከ50 ዓመት በኋላ ፕሮጀክቱን በጨረቃ ላይ ሰው ለማሳረፍ ከጀመራቸው ፕሮጀክቶች መካከል ሶስት የተለያዩ ምድቦችን እንደነበሩ ተነጋግረውን ነበረ። በዚህ አርቲሚስ በሚለው ስያሜ ማለት ነው። አርቲሚስ 1 2 እና 3 ተብሎ አርቲሚስ 1 ሄዶ መጥቷል። አርቲሚስ 2 ደግሞ በዚህ አመት 2024 ይሄዳል ተብሎ ነበር። ይሄንን ለተከታታዮቻችንም ባለፈው ጊዜ ተናግረን ነበር። አሁን ባለው መረጃ ግን የ2024ቱ እቅድ ለ2025 እንዲተላለፍ ተደርጓል። ምንድነው ምክንያቱ?
እንግዲህ ሁለተኛው ካርተሚስ የሚለይ ካርተሚስ 1 የሚለየው ሁለተኛው አራት አስትሮናውቶች ውስጥ ይቀመጣሉ። እንግዲህ እነኚህ አራት ሰዎች ኦሬዲ አምና ተመርጠዋል። እነኚህ ደግሞ እነኚህ ሰዎች ደግሞ ከአንደኛው የተለየ የሚያስፈልጋቸው ላይፍ ሰፖርቲንግ ሲስተም የምንለው አለ። ላይፍ ሰፖርት ሲስተም ማለት ሰው ህይወት ያለው ነገር ስለሆነ መተንፈስ አለበት። ይሄ ዙሪያችን ያለ የአየር ክብደት ወይም የአየር ጫና ወይም ደግሞ አትሞስፌሪክ ፕሬሸር የምንለው እሱም ደግሞ ይሄ ምድር ላይ ያለ ሌቭል መሆን አለበት። ለሰውነታችን የደም ዝውውራችን ወይም ጤንነታችን ሁሉ ነገር በትክክል ሊሰራ እንደሚችል እና ያንን ሊቆጣጠሩ የሚችሉ ሲስተሞች አሉ። የሰውን ላይፍ ሰፖርቲንግ ሲስተም እነኛ ሲስተሞች በትክክል ለመስራታቸው ለማረጋገጫ ነው። ሁለተኛው በአርተሚስ አንድ ጊዜ ኦራዮን ወደ ምድር በሚመለስበት ጊዜ ወደ ከባቢ አየር ሲገባ በከባቢ አየርና በኦራዮን መካከል ሰበቃ ይፈጠራል። ያ ሰበቃ እሳት ይፈጠራል። ያ እሳት ደግሞ ኦራዮን ምድር እስኪደርስ ድረስ ፓራሹቱን ተጠቅሞ እስኪወርድ ድረስ እሳቱ ስለነበረ ያ ያልተፈለገው ያህል የውጭውን ገላ አቃጥሎት ነበር እና ያ ለምን ያ ማቴሪያል ያ የተሰራበት ነገር ንጥረ ነገር ለምን ተቃጠለ የሚለው ውስጥ እንኳን ችግር አልፈጠረም፣ ግን ለምን ያ ይሆናል የሚለው መጠናት ስላለበት እና ያም መፍትሄ ሊገኝ ይገባዋል። ምክንያቱም በሚቀጥለው ሰውን ውስጥ ስለሚኖር ማለት ነው። ያም አንዱ እንትን ነው። በሶስተኛ ደረጃ ደግሞ አቦርት ሲስተም የምንለው አለ። አቦርት ሲስተም ማለት ሳተላይቱ ሮኬቱ ከምድር ሲነሳ ኤስኤልኤስ ፍሎሪዳ ልክ ሲተኮስ ኤስኤልኤስ ሲነሳ ችግር ቢያጋጥመው ፌለር ቢያደርግ እንደነ ማነው እነ ኮሎምቢያ የመሳሰሉ እነኛ ፌል ያደረጉ ሰዎች ብዙ ሰዎች የሞቱባቸው ቻሌንጀር እንዳይፈጠር ምን ይደረጋል? አቦርት ሲስተም አለ። የአቦርት ሲስተም ልክ ችግር ሲፈጠር ኦራዮንን ይገነጥልና ይዞ ሄዶ ሌላ እዛ ያሳርፋል ማለት ነው። ራቅ ብሎ እንዲያርፍ ያደርጋል። ላው የተሰካ ሮኬት ነው እሱ፣ ትርፍ ሮኬት ነው እሱ፣ ይዞ ይሄዳል። ያም ሲስተሙም እንደገና ቴስት መደረግ ስላለበት እና መሰራት ያለባቸው ነገሮች ስላሉ እነኛም ነገሮች መስተካከል እንዳለባቸው እነኚህ ሶስት ነገሮች እንደ ሜይን ሪዝን ተደርገው በኤጀንሲው ምክንያት ተደርገው ወጥተዋል። ባለፈው ሳምንት በነበረው በብሪፊንግ ላይ ይህንን ሲናገሩ ነበር የናሳውም ገዢ ማለት ነው። እነኚህ ሶስቱ ናቸው። ስለዚህ ምን ሆነ? አርተሚስ 1 2 ከዲሴምበር 2024 በአሁኑ ነበር መሆን የነበረበት፣ በ2025 ሰፕቴምበር እንዲሆን ተደርጓል። ሌ ነው እንግዲህ የታቀደው እቅድ። ከዛ አራት እያለ ይቀጥላል። አራት ደግሞ ጌትዌይ ነው እያለ ይቀጥላል ማለት ነው እንግዲህ።
እስቲ ስለ አራት እንግዲህ ጊዜው ሲደርስ እንነጋገራለን።
እሱንም በዛ ጊዜ ሲደርስ
ሌላው አርቲፊሻል ኢንተለጀንስ ወይንም ደግሞ ሰው ሰራሽ አእምሮ የምንለው ነገር ነው። ይሄ ነገር ተስፋም አለው፣ ብዙም ነገሮችም አሉት፣ ብዙም ስጋቶች አሉት። እና ይሄ ተስፋና ስጋት በህዋ ምርምር ውስጥ በምን መንገድ ነው የሚታየው?
አርቲፊሻል ክህሎት ህዋ ላይ ብዙ ጥቅም አለው። አሁን ለምሳሌ የኦራዮንን ብነግር ኦራዮን ውስጥ ብዙ ሲስተሞች አሉ። አቪዮኒክስ ሲስተሙ አለ፣ ናቪጌሽኑን ይሁን የተለያዩ ነገሮችን የሚቆጣጠር። እንደገና ደግሞ ዲስፕሌዮች አሉ። ስፔስ ዌዘር አሁን እኛ ስለ ለአስትሮናውቶቹ እንትን እናቀርብላቸዋለን። ስፔስ ዌዘሩን ዙሪያቸው ያለው ምን አይነት ነው የሚለውን ዲስፕሌይ ያገኛሉ። ያን ዲስፕሌይ ለማድረግ እንግዲህ አርቲፊሻል ኢንተለጀንስ ነው ዳታዎችን በመቀበል ከፀሐይ የተሰሩ ብዙ ሶፍትዌሮች አሉ። እኛም መስራት የያዝናቸው ሶፍትዌሮች አሉ። እነኛ ሶፍትዌሮች በራሳቸው ነው በዚህ ሰዓት ውስጥ በዚህ በሚቀጥሉት ምናምን ሰዓት ውስጥ ይሄን አይነት ጫራ ሊሽ ሊመጣ ይችላል የሚለው ሆነ ካገኘው ዳታ ተነስቶ ዝግጅትን ያደርጋል። ዝግጅት ዋርኒንግም ይሰጣቸዋል እነሱ በዚህ በሚቀጥሉት በዚህ ሰዓት ውስጥ ይሄን ይመጣልና ይሄን አርጉ የሚለውን ውሳኔን ይሰጣል። እንግዲህ በፍቃዱ ማንኛውም ነገር ችግር አለው ጥቅምም አለው። ከችግሮቹ አንዱን ልንገር። አሁን ለምሳሌ አርቲፊሻል ሰው ሰራሽ ክህሎት ውሳኔን ለመስጠት ዳታ ተቀብሎ ነው በመጀመሪያ በዳታ ተልጥኗል። አሁን ውሳኔ ለመስጠት በወቅቱ ያገኘው ዳታ የተሳሳተ ዳታ ከሆነ ያ የሚወስደው ዲሲዥን ወይም ደግሞ የሚወስደው ያንን ችግር ለመቅረፍ የሚወስደው እርምጃ አስከፊ ሊሆን ይችላል። የተሳሳተ ኢንፎርሜሽን ስላለው የተሳሳተ ዳታ ስላገኘ ማለት ነው። እና ፌልም ሊያደርግ ይችላል። አንደኛው ፓርት ፌል ሲያደርግ ሌላ ሜጀሮችን የሚወሰዱበትን አይነት ነገሮችን የሰው ልጅ ዲቫይስ ማድረግ አለበት። ከዛም አልፎ ተርፎ ደግሞ አገሮች የዓለም ሀገራት ሁሉ ተሰብስበው በዚህ በአርቲፊሻል ክህሎት ላይ ውሳኔ መስጠት አለባቸው። የጋራ የሆነ ህጎችን ማውጣት አለባቸው። ኢቲካሊ እንዴት ነው መጠቀም የምንችለው፣ እንዴት ነው ወደፊት እንትን የምንለው የሚለውን ማድረግ አለባቸው። ይሄንን ነው ማለት የምችለው። በፍቃድ
በጣም አመሰግናለሁ ዶክተር ጥላይ ታደሰ።
በጣም አመሰግናለሁ በፍቃድ።
በሰሜን ኢትዮጵያ ለሁለት ዓመታት ያህል የተካሄደው ጦርነት ሴቶችን ለአስገድዶ መደፈርና ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። በቅርቡ የተሰራ አንድ ጥናት ታዲያ በአፋር ክልል የልጃገረዶች ትዳር መጨመሩን አስመልክቶ የተሰናዳ ዘገባ አለን፣ ይቀጥላል።
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልስማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስ ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የውርድወት ፌሎሺፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበር ነው አሁን 90 ነን። ብዙ የነበር ነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህም ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮአቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮአችን የተሻለውን ያክል እየሰራ ነው። ያው ቢዝነስ ግራጥም የለውም ቻለጌት አሳያ ማለት ነው። እና አሁን እኔ ራሱ በአይን ያየሁት አሁን ራሱ ወደ 5 ቦታዎች ይሬ ነው የመጣሁት። እና ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልክ ነው ያየሁት አለት ለረንድ ሲባል የዶክተርነት ችግር እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ በሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት ልጆች ከትምህርት ቤት ገበታቸው ውጭ ይመጣሉ።
ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢስ ባይ እምቢ ብትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ዴ ረግሙን አለ። እሺ ቢረግማችሁስ ምን ታደርጋላችሁ? ዴ ወረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በረና እንዴ እኮ 25 ዓመቴ ነው ግን አላገባሁኝም። ታዲያ ለምንድን ነው ምናምን ስላቸው እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱዓ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁኝ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይኔ እንዳንቺ ትምህርትን ጨርሽኝ ነው ከዛ በኋላ ነው የማገባው የሚል መልሰጠሽ እና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጉርጉሩሳኑ 2018 ዓ.ም በተባበሩት መንግስት የመንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
የለቱ መሰናዶ እዚህ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። በነገው ምሽት እንገናኝ። ጤና ይስጥልኝ።